Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 6 2013 ዓ.ም ምረት ዝግጅታችን አሁን ጀመረ።
No true supporter of mine could ever endorse political violence.
ወነተኛ ደጋፊ የሆነ ማንም ሰው የፖለቲካ አመጽን አይደግፍም.
Not as a face the foes of freedom as they are, but as a means to a terrible goal. The goal of his personally claiming to power.
ፕሬዝዳንቱ ስልጣኑን በኃይል ሊገለብጡ የተነሱ አመጽኞችን የተመለከቷቸው የነጻነት ጠላት አድርጎ አይደለም፣ ይልቁንም የአደገኛ ገባቸው መጠቀሚያ አድርጎ ነው የወሰዷቸው።
የህዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲና ተሰናባቹ ፕሬዝዳንት ዶናልድ ትራምፕ ነው የሰማችኋቸው። በአብይ ርዕስ ዘገባ ይኖረናል። በኮንሶ ዞን ሰገን ዙሪያ ወረዳ በድጋሚ በተከሰከሰ ግጭት 7 ሲቪሎች መገደላቸውና በውል ቁጥራቸው ያልተገለጹ ቤቶች መቃጠላቸውን የወረዳው አስተዳደር አስታወቀ። ዘገባ ይኖረናል። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ፕሮግራሙን ንጉሱ ታምሬ ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። በዲሞክራቲክ ፓርቲ የበላይነት ስር ያለው የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት ረቡዕ ፕሬዝዳንት ዶናልድ ትራምፕ እንዲከሰሱ ወስኗል። የውሳኔው ምክንያት ፕሬዝዳንቱ ባለፈው ሳምንት በየክፍለ ግዛቱ ተወካዮች የተገኘውን የምርጫ ውጤት ቆጥሮ ለማጽደቅ በምክር ቤቱ እየተካሄደ የነበረውን የማረጋጋጫ ሂደት በማደናቀፍና ውጤቱንም በአመጽ ኃይል ለመቀልበስ የማነሳሳት ሙከራ አድርገዋል የሚል ነው። ክሱ የሚመሰረተው ለሕግ መወሰኛ ምክር ቤቱ ዳኝነት ሲሆን ምክር ቤቱ ለሥራ የሚመለሰው የፊታችን ማክሰኞ በመሆኑ ተመራጩ ፕሬዝዳንት ጆ ባይደን እና ምክትላቸው ካማላ ሃሪስ በመጪው ረቡዕ ጥር 12 2013 ዓመተ ምህረት ቃለ መሐላ ፈጽመው ሥራ እስኪጀምሩ ሴናተሮቹ ይህንን ጉዳይ ለማየት የሚሰየሙ አይመስልም። ይሁን እንጂ የአብዛሃው መሪ ሚች መኮኔል ለእረፍት የተበተነውን ሴኔት በአስቸኳይ እንዲጠሩላቸው የህዳጣኑ መሪ ቸክ ሹመር ቢወተውቱም ሪፐብሊካኑ መኮኔል ግን ጥሪውን በይፋ አልተቀበሉም። ባለፈው ሳምንት በተደረገ የጆርጂያ ግዛት የሴኔት ትግል ሁለቱ እጩዎች በማሸነፋቸው ምክንያት በአዲሱ የባይደን አስተዳደር ሴኔቱ በዲሞክራቲኮቹ የበላይነት እንደሚመራ ተረጋግጧል። የተወካዮች ምክር ቤቱ ትናንት ካካሄደው ፕሬዝዳንቱ ይከሰሱ አይከሰሱ ክርክር በኋላ እንዲከሰሱ የራሳቸው የፕሬዝዳንት ትራምፕ ሪፐብሊካን ፓርቲ አባል የሆኑ 10 እንደራሴዎች ድምጽ ሰጥተዋል። ፕሬዝዳንት ትራምፕ በሀገሪቱ ታሪክ በአንድ የስልጣን ዘመን እንዲህ አይነት የመከሰስ ውሳኔ ሁለት ጊዜ ተላለፈባቸው ወይም ኢምፒች የተደረጉ ብቸኛ ፕሬዝዳንት ናቸው። በደቡብ ኢትዮጵያ ክልል በኮንሶ ዞን ሰገን ዙሪያ ወረዳ በድጋሚ በተከሰከሰ ግጭት 7 ሲቪሎች መገደላቸውና ቁጥራቸው በውል ያልተገለጸ ቤቶች መቃጠላቸውን የወረዳው አስተዳደር አስታወቀ። ግጭቱ እንደገና የተከሰከሰው የራሳቸውን አስተዳደራዊ መዋቅር ለመፍጠር የሚፈልጉና ከደራሽ ወረዳ የተውጣጡ አባላት የትርምስ ሴራ ነው ሲሉ አስተዳዳሪው ለቪኦኤ በሰጡት ቃል ከሰዋል። ሁከቱ ከደራሽ ልዩ ወረዳ ጋር አይገናኝም ያሉት የወረዳው አስተዳዳሪ አቶ አመኑ ቦጋለ ይልቁንስ በሁከቱ የተነሳ ከሰገን ዙሪያ ወረዳ የተፈናቀሉ ከ25000 በላይ ዜጎችን ማስጠለላቸውን ተናግረዋል። በሌላ በኩል በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ በቆርቃና ዳሊቲ ቀበሌ ትናንት ማለዳ በታጣቂዎች የተገደሉት ሰዎች አስክሬን ቀብር ዛሬ መፈጸሙን የአካባቢው ሰዎች ገልጸዋል። ተጨማሪ ጥቃት በመፍራት ከአስር ጎጦች ተፈናቅለው ጋሊሴ ወደምትባል ከተማ የሄዱ ሰዎች ምግብ አጥተው እየተራቡ መሆናቸውን ለቪኦኤ ገልጸዋል። ዝርዝር ዘገባዎችን በመጽሔት ይዘናል። በእስር ላይ የሚገኙት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረንና የፓርቲው አመራር አባል የሆኑት አቶ ከነሳ አያና በእስር ቤት ውስጥ ታመው ህክምና አላገኙም ሲሉ ተበቃቸው አቶ ቱሊ ባይሳ አቤቱታ አሰምተዋል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ለቪኦኤ በሰጡት ቃል በእስር ላይ የሚገኙት ግለሰቦች መታከም እንደሚችሉ ገልጸው ስለመታመማቸው ግን መረጃ እንደሌላቸው ተናግረዋል። ጻሃዳም ተው ተጨማሪ አላት።
የአርቲስት አጫሉ ሁንዴሳ እንግዲያ ተከትለው በኦሮሚያ ክልል በተቀሰቀሰ ሁከት ምክንያት ተጠርጥረው ከ6 ወራት በላይ በእስር ላይ የሚገኙት የኦሮሞ ነጻነት ግንባር ስራ አስፈጻሚ አባል አቶ ሚካኤል ቦረንና የማዕከላዊ ኮሚቴ አባል አቶ ኪነሳ አያና በእስር ቤት በጠና መታመማቸውን የግ ተበቃቸው ለአሜሪካ ድምጽ ገልጿል።
ከነሳ ያንሰ ለዚህም ግዜ በደም ግፊትና በስኳር ተጠቃይ ነበር። አሁን ደግሞ በጣም ተባብሶበት በጣም ታሞ ነው ያለው። ሚካኤል ቦረን ደግሞ የነርቭ በሽተኛ ነው። ከዛም የጀርባ ጥንትም ያመዋል። አይኑም በጣም እያመመው ነው። እና እነዚህ ሰዎች እዛ ከተማ ላይ ያለው የሕክምና ተቋም ይህንን እነዚህን በሽታዎች ማከም የሚችል አይደለም። በጣም ከአቅማችን በላይ ሆነዋል ነው የሚሉት። ሕክምና አጥተው በጣም እየተሰቃዩ ነው ማለት ነው። እኛም በአካል ጤና አይተናል። የጤናቸው ሁኔታ በጣም አሳሳቢ ነው የእነዚህ ሁለቱ ሰዎች።
አቶ ቱሊ እንደገለጹት የገላን ከተማ ፖሊስ መምሪያ ግለሰቦቹን ከከተማ ውጪ ለማሳከም መብትም ሆነ ባጀት እንደሌለው መግለጹንና ከኦሮሚያ ፖሊስ ኮሚሽን ደግሞ መልስ አላገኘንም ብለዋል።
እነዚህ ሰዎች አንደኛው የዋስትና መብት ተጠብቆላቸው እንደወጡ ተደርጓል። ለምን አይለቀቁም? የማይለቀቁ ከሆነ ደግሞ የሕክምና አገልግሎት እንዲያገኙ ቤተሰብም ጠበቆችም ተመላልሰው ጠይቋል። ነገር ግን በቂ ምላሽ ማግኘት አልቻለም። እነሱ የምሉት ምንድን ነው? የእኛ ስልጣን እዚህ ከተማ ላይ ነው። ከዚህ ከተማ ውጭ ታችበን ልናሳክማችሁም አንችልም። በጀቱንም የለንም፣ ስልጣኑም የለንም። ከዚህ ከተማ ክልል ውጭ እኛ እዚህ ጠብቁ ነው የተባለው። አደራ ነው የተሰጣችሁም። ከዚህ ከተማ ውጭ ልንወስዳቸው አንችልም የምል ነው በእነሱ በኩል የተሰጠን መልስ።
በዚህ ጉዳይ ላይ የኦሮሚያ ክልል ቃል አቀባይ አቶ ጌታቸው ባልቻን ጠይቀን ተከታዩን መልስ ሰጥቷል።
በዚህ ደረጃ የሕክምና አገልግሎት የሚያስፈልጋቸው ሰዎች በርጥረው እንደሆን ባሉበት ቦታ መብታቸው ሊከበር ይገባል የሚል እምነት አለኝ። እነዚህ ሰዎች ስለመታሰራቸው እንጂ የዚህ የጤና ችግር አለባቸው የሚሆን መረጃ እንደ መንግስት የለኝም።
ከኦሮሚያ ፖሊስ ኮሚሽን መልስ ለማግኘት ያደረኩት ሙከራ ለዛሬ አልተሳካም። በቀጣይ መልስ ካገኘን ይዘን እንቀርባለን። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ
አመሰግናለሁ። ፀሐይ፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ተመራጩ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኮሮና ቫይረስ ምላሽ ማጠናከሪያ እቅዳቸውን ዛሬ ምሽት ይፋ ያደርጋሉ ተብሎ እየተጠበቀ ነው። መጪው ፕሬዚደንት ቀደም ሲልም 100 ሚሊዮን ሰዎችን በመጀመሪያዎቹ 100 የስልጣን ቀኖቻቸው እንደሚከትቡ አስታውቀዋል። አዲሱ የባይደን እቅድ ለአሜሪካውያን ቤተሰቦች ቀጥተኛ የገንዘብ ድጋፍ መላክን ያካትታል ተብሎ የሚጠበቅ ሲሆን አነስተኛ ንግዶችን ለማገዝ የሚያስችል ሐሳብም የተካተተበት መሆኑን መጪው የምጣኔ ሀብት አማካሪያቸው ብራያን ዲስ ትናንት ለሮይተርስ የዜና ወኪል ተናግረዋል። ዲሞክራቲክ የሕግ መወሰኛ ምክር ቤት አባላት አመራሩን ሲቆናጠጡ የመጀመሪያው ስራቸው የእርዳታውንና የምጣኔ ሀብት ማነቃቂያ ድጋፍ ሕግ ማጽደቅ እንደሚሆን መጪው የሴኔቱ አብዝሃ መሪ ቻክ ሹመር አስታውቀዋል። ኮሮና ቫይረስ እጅግ በፍጥነት እየተስፋፋባት በምትገኘው ዩናይትድ ስቴትስ እስካሁን ከ385,000 በላይ ሰው በኮቪድ-19 ምክንያት ሞቶባታል። በዚህ ሁኔታ ውስጥ የሥራ አጥነት ማካካሻ ክፍያ ማመልከቻ ባለፈው ሳምንት ያስገባው ሰው ቁጥር በወዲያኛው ሳምንት ከነበረው 181,000 አሻቅቦ 965,000 መመዝገቡን የዩናይትድ ስቴትስ የሥራ ሚኒስቴር ዛሬ አስታውቋል። በኮቪድ-19 ወረርሽኝ ምክንያት ከሥራ ውጭ ከሆነው 22 ሚሊዮን ሰው 10 ሚሊዮኑ አሁንም ሥራ እንደሌለው መስሪያ ቤቱ ገልጿል። ይህ በእንዲህ እንዳለ የአዲሱ ኮሮና ቫይረስን ምንጭ እንዲያጠና የዓለም የጤና ድርጅት የላከው የባለሙያዎች ቡድን ዛሬ ቻይናዊቱ ውሃን ከተማ ገብቷል። 10 ባለሙያዎች ያሉበት ቡድን ከሲንጋፖር ተነስቶ በቀጥታ ውሃን የገባ ሲሆን አባላቱ በሙሉ ለ14 ቀናት ተነጣጥለው ወደሚቆዩባቸው ክፍሎች ገብተዋል። ውሃን አዲሱ ኮሮና ቫይረስ የዛሬ ዓመት ታህሳስ ውስጥ ለመጀመሪያ ጊዜ የተከሰተባት የቻይና ማዕከላዊ ከተማ ስትሆን የቻይና ባለስልጣናት ግን ቫይረሱ የተቀሰቀሰው ሌላ ሀገር እንደሆነ በመናገር ከኮቪድ-19 ጋር የተያያዘውን የሀገራቸውን ገጽታ ለመቀየር እየጣሩ ናቸው። ዛሬ ውሃን ከገቡት 10 ባለሙያዎች ሌላ 2 ባለሙያዎች ኮሮና ቫይረስ ስለተገኘባቸው እዚያው ሲንጋፖር እንዲቆዩ ተደርጓል። ቤልጅግ ውስጥ በአንድ ጥቁር ወጣት ሞት ምክንያት ከተነሳ ተቃውሞ በኋላ 116 ሰዎች በቁጥጥር ስር ውለዋል። በፖሊስ ጥበቃ ስር እንዳለ ራሱን ስቶ በመተው ጥቁር ወጣት ምክንያት የተለያዩ ተቃውሞች እየታዩ ሲሆን ዛሬም ብራሰልስ ውስጥ 500 የሚሆኑ ሰልፈኞች አደባባይ ወጣታቸው ተዘግቧል። ተቃዋሚዎቹ ሰልፈኞች የተለያዩ ቁሳቁስ መወርወር፣ እሳት በማስነሳት መንገዶችን በመዝጋት የፖሊስ ተሽከርካሪዎችን በመጉዳት ሁከት አስነስተዋል ሲል ፖሊስ ከሷል። ይሁቱ ያለፈው ወጣት ከተያዘበት ቦታና ከፖሊስ ጣቢያውም የቅኝት ቪዲዮ ማስረጃዎችን ማሰባሰባቸውን የቤልጅግ አቃቤ ሕግ መስሪያ ቤት ባልደረቦች አስተውቀዋል። ከሰልፈኞቹ መካከል የጥቁሮችም ህይወት ትርጉም አለው Black Lives Matter የሚሉ መፈክሮችን ያዙ እንደሚገኙባቸው ተነግሯል። የደቡብ ኮሪያ ጠቅላይ ፍርድ ቤት በሙስና ተከሰው የ20 ዓመት እስራት የተፈረደባቸውን የቀድሞ ፕሬዝዳንት ፓርክ ጌዩን ሃይን ቅጣት አጽንቷል። እንዲከሰሱና ከስልጣን እንዲነሱ የዛሬ 5 ዓመት የሀገሪቱ ፓርላማ ከወሰነባቸው በኋላ ነው የ68 ዓመቷ የጥፋተኝነት ብይን ተላልፎባቸው ወህኒ እንዲወርዱ የተደረገው። ጌዩን ሃይ በ2016ቱ የሀገራቸው ምርጫ ሂደት ውስጥ ያለ አግባብ ጣልቃ ገብተዋል በሚል በተከፈተባቸው ዶሴ የሁለት ዓመት ተጨማሪ ቅጣት ተጥሎባቸዋል። ጌዩን ሃይ የዛሬ 8 ዓመት ሲመረጡ የደቡብ ኮሪያ የመጀመሪያ ሴት ፕሬዝዳንት ሆነው ነበር። የተከበራችሁ አድማጮች ለዜና የተያዘው ጊዜ አበቃ። ለቀሪ ዝግጅቶች ወደ ጽዮን ለመልሳችሁ አብራችሁን ቆዩ።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ጥር 6 2013 ዓመተ ምህረት ዝግጅታችንን ነው።
በክልሉ ዜጎች ላይ የደረሱ ዘረፋዎች፣ የሴቶች መደፈር፣ የንብረት ውድመትና ግድያዎችን ገለልተኛ በሆነ አካል በአስቸኳይ እንዲጣራ፣ ሰብአዊ እርዳታ የማዳረስ እንዲሁም የመገናኛ ዘዴዎችን መልሶ አገልግሎት እንዲቀጥሉ ከፍተኛ ትኩረት ሰጥቶ እንዲሰራ እንጠይቃለን። መንግስት በክልሉ ከወሰደው ምጃ ጋር ሲያይዞ የሌላ ሀገር ወታደሮች ጣልቃ ገብነት ከነበረ ይህንኑ በግልጽ እንዲያስረዳና እነዚህ ወታደሮች አሁንም በሀገራችን ድንበር ክልል ውስጥ የሚገኙ ከሆነ መቼ እንደሚወጡ ለህዝብ በይፋ እንዲያሳውቅ እንጠይቃለን።
የኢዜማ ፓርቲ የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀን ነው የሰማችኋቸው። ዘገባውን ቆየት ብለን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vn.com በአትቪያማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። በዲሞክራቲክ ፓርቲ የበላይነት ስር ያለው የዩናይትድ ስቴትስ ምክር ቤት ትላንት ረቡዕ ፕሬዝዳንት ትራምፕ እንዲከሰሱ ወስኗል። የውሳኔው ምክንያት ፕሬዝዳንቱ ባለፈው ሳምንት ከየክፍለ ግዛቱ ተወካዮች የተገኘውን የምርጫ ውጤት ቆጥሮ ለማጽደቅ በምክር ቤቱ የሚደረገውን የማረጋገጫ ሂደት በማደናቀፍና ውጤቱን በአመጽ ኃይል ለመቀልበስ የማነሳሳት ሙከራ አድርገዋል የሚል ነው። የቪኦኤ የምክር ቤት ዘጋቢ ካትሪን ጊብሰን እንደ ገበችው ውሳኔው በሌላኛው የኢንደራሲዎች ምክር ቤትም የሚታይ ቢሆንም ይህ ግን ተመራጩ ፕሬዝዳንት ጆ ባይደን በዓለ ሲመታቸውን እስከሚፈጽሙበት የሚቀጥለው ሳምንት ድረስ የሚሆን አይደለም። የካትሪን ጊብሰንን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
የምክር ቤቱ አባላት ባለፈው ሳምንት የተመረጡን ፕሬዝዳንት ባይደን አሸናፊነትን ለመቀልበስ በፕሬዝዳንት ትራምፕ ደጋፊዎች ለቀው እንዲወጡ ከተገደዱበት እዚያው ምክር ቤት ህንጻ ውስጥ ሆነው ነው ውሳኔውን ያሳለፉት። የዩናይትድ ስቴትስ ምክር ቤት 232 ለ197 በሆነ ድምጽ ፕሬዝዳንት ትራምፕ እንዲከሰሱ ወስኗል። ለውሳኔው የተሰጠው ብቸኛው ምክንያት ፕሬዝዳንት ትራምፕ እንደ አውሮፓ አቆጣጠር ጥር 6 በምክር ቤቱ ላይ የተቃጣውን አመጽ አነሳስተዋል በሚል ነው። ምክትል ፕሬዝዳንት ማይክ ፔንስ ፕሬዝዳንት ትራምፕ ስራቸውን በብቃት ማከናወን በሚችሉበት ሁኔታ ላይ አይደሉም በሚል ከስልጣናቸው እንዲነሱ የሚያዘውን ህገ መንግስታዊ አንቀጽ ተግባራዊ ለማድረግ እንደማይሹ አስታውቀዋል። ምክር ቤቱም ትራምፕ እንዲከሰሱ ውሳኔውን ያሳለፈው ምክትል ፕሬዝዳንቱ ይህንን አቋማቸውን ለተወካዮች ምክር ቤት አፈ ጉባኤ ናንሲ ፓሎሲ ካሳወቁ በኋላ ነው። በብሔራዊ ዘብ አባላት በከፍተኛ ጥበቃ ስር ከሚገኘው የምክር ቤት ህንጻ የተላለፈውን ውሳኔ የመሩት አፈ ጉባኤ ናንሲ ፓሎሲ እንዲህ ብለዋል።
Not as a face the foes of freedom as they are, but as a means to a terrible goal. the goal of his personally clinging to power, the goal of thwarting the will of the people.
ፕሬዝዳንቱ ስልጣን በኃይል ሊገለብጡ የተነሱ አመጽኞችን የተመለከቷቸው የነጻነት ጠላት አድርገው አይደለም ይልቁንም የአደገኛ ግባቸው መጠቀሚያ አድርገው ነው የሰዷቸው ግባቸው የግላቸውን ስልጣን የመጨበጥና የህዝብን ፈቃድ የመገልበጥ ግብ ነው ግባቸው ከሁለት ምዕተ ዓመት ከግማሽ በላይ የቆየውን ዲሞክራሲያችንን ባቀጣጠሉት ደም አፋሳሽ አመጽ እንዲያልቅ ማድረግ ነው
አብዛኞቹ የሪፐብሊካን ምክር ቤት አባላት ፕሬዝዳንቱ ከሐላፊነታቸው እንዲነሱ እስከመጠየቅ የሚያደርስ ጥፋት አልፈጸሙም ባይናቸው አንዳንዶቹ ግን ፕሬዝዳንቱ በአመጽ ውስጥ የራሳቸው ድርሻ እንዳላቸው ያምናሉ በተወካዮች ምክር ቤት የሪፐብሊካን ፓርቲ መሪ ኬቪን መካርቲ እንዲህ ይላሉ
The president bears responsibility for Wednesday's attack on Congress by mob rioters. He should have immediately denounced the mob when he saw what was unfolding.
ባለፈው ረቡዕ በመከር ቤቱ ህንጻ ላይ በአመጸኞቹ መንጋ ለተፈጸመው ጥቃት ፕሬዝዳንቱም ሐላፊነቱን ይወስዳሉ። ጥቃቱን ማውገዝ የነበረባቸው እየሆነ ያለውን ነገር እንደተመለከቱ ወዲያውኑ ነበር።
በአሜሪካ ታሪክ ውስጥ ሁለት ጊዜ በመከሰስ ፕሬዝዳንት ትራምፕ የመጀመሪያው ይሆናሉ። ትራምፕ ግን ከአመጹ በፊት ያደረጉት ንግግራቸውን አሁንም ቢሆን ምንም ችግር እንደሌለበት ይናገራሉ። በበኩላቸው በደጋፊዎቻቸው የተካሄደውን አመጽ አውግዘዋል።
No true supporter of mine could ever endorse political violence.
ወነተኛ ደጋፊ የሆነ ማንም ሰው የፖለቲካ አመጽን አይደግፍም።
ፕሬዝዳንቱ እንዳይከሰሱ ከዲሞክራቶች ጋር የተባበሩት 10 የሪፐብሊካን ፓርቲ አባላት ናቸው። ከነዚህ ውስጥ በፓርቲው ውስጥ ትልቅ ተሰሚነት ያላቸው ሊስ ቼኒ ይገኙበታል። ቼኒ ፕሬዝዳንቱ የፈጸሙት እንደ ትልቅ ክህደት የሚቆጠር ነው በማለት ኮንነዋቸዋል። በተወካዮች ምክር ቤት የተላለፈው ውሳኔ እንደገና ወደ ሌላኛው እንደራሴዎች ምክር ቤት በመሄድ መታየት ይኖርበታል። በዚህኛው ምክር ቤት አንዳንድ የሪፐብሊካን እንደራሴዎች ፕሬዝዳንቱ የመከሰስ ውሳኔ ዲሞክራቶቹን ይቀላቀላሉ ተብሎ ይጠበቃል። በብሩኪንግ ተቋም ተመራማሪ የሆኑት ኤለን ካምራክ ግን የሚቀጥሉት ጥቂት ቀናት በሪፐብሊካን ውሳኔዎች ላይ ተጽዕኖ ሊኖራቸው ይችላል ባይናቸው እንዲህ ብለዋል።
If we see a huge and ugly attack on the Capitol in the coming days
በሚቀጥሉት ቀናት ውስጥ በመከር ቤቱ ህንጻ ላይ ከበድ ያለና የሚያስቀይም ጥቃት የሚሰነዘር ከሆነ ያ ፍርዱን ለመስጠት የበለጠ ያነሳሳል ለነገሩ የሚሆነው ውጥረቱ እየበረደ ይመጣል ያ ሲሆን ደግሞ ሴኔተሮቹ ፕሬዝዳንቱ ላይ እስከ መፍረድ ድረስ ርቀው መሄዱን ላይፈልጉት ይችላሉ
የሴኔቱ መሪ ሚች መካነል ምክር ቤታቸው ጉዳዩን ተመራጩ ጆ ባይደን በዓለ ሲመታቸውን ከመፈጸማቸው በፊት እንደማይመለከተው ተናግረዋል። ከዚያም በኋላ ቢሆን ምክር ቤቱ ለፕሬዝዳንት ባይደን አጣዳፊ አጀንዳ ቀድሚያ ሊሰጥ ይችላል። አሁንም ከብሩኪንግ ተቋም ኤለን ካምራክ እንዲህ ይላሉ።
That'll be unfortunate for Biden and unfortunate for the country, mostly because the one thing we are all waiting on is we're waiting on getting money.
ያ ለባይደን መጥፋጋጣሚ ነው ለሀገራችንም እንዲሁ አለመታደል ነው ምክንያቱም አሁን ሁላችንም የምንጠብቀው አንድ ነገር ቢኖር ለኮቪድ-19 ወረርሽኝ የሚሆን ገንዘብ ማግኘት ነው
በመራጭነት ከተመዘገቡት የተሰበሰቡት የህዝብ አስተያየት ድምጾች እንደሚያሳዩት 56 ከመቶ የሚሆኑ አሜሪካውያን በምክር ቤቱ ላይ ለተነሳው አመጽ ፕሬዝዳንት ትራምፕ ተጠያቂ እንደሆኑ ያምናሉ በፕሬዝዳንት ትራምፕ ላይ የተላለፈው ውሳኔ ተግባራዊ ሆኖ ጥፋተኛ ከተባሉ ካሁን በኋላ በየትኛውም የፌደራል መንግስት ኃላፊነት እንዳይወዳደሩ ያግዳቸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ዘጋቢዎቻችንና ደረጀን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በኮንሶ ዞን ሰገነ ዙሪያ ወረዳ በድጋሚ በተከሰቀሰ ግጭት 7 ሲቪሎች መገደላቸውንና በውል ቁጥራቸው ያልተገለጹ ቤቶች መቃጠላቸውን የወረዳው አስተዳደር አስታወቁ። ግጭቱ እንደገና የተከሰቀሰው የራሳቸውን አስተዳደራዊ መዋቅር ለመፍጠር የሚፈልጉና ከደራሽ ወረዳ የተውጣጡ አካላት የትርምስ ሴራ ነው ሲሉ ከሰዋል። ሁከቱ ከደራሽ ልዩ ወረዳ ጋር አይገናኝም ያሉት የወረዳው አስተዳዳሪ አቶ አመኑ ቦጋለ ይልቁንስ ከቶ የተነሳ ከሰገን ዙሪያ ወረዳ የተፈናቀሉ ከ25000 በላይ ዜጎችን አስጠለናል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
የሰገን አካባቢ ህዝቦች የሚባለው ዞን ፈርሶ የኮንሶል ልዩ ወረዳ በዞንነት ተደራጅቶ ሌሎችም ወረዳዎች ከተበተኑ በኋላ ከመዋቅር ጋር በተያያዘ የተጀመረው ግጭትና ሁከት እስከዛሬ መዝለቁን በኮንሶ ዞን የሰገን ዙሪያ ወረዳ አስተዳዳሪ አቶ ከተማ ገለቡ ተናግሯል። በዚህም ባለፉት 2 ቀናት ውስጥ በኮንሶ ዞን ሰገን ዙሪያ ወረዳ በድጋሚ በተከሰከሰ ግጭት ከኮንሶ ብቻ 7 ሲቪሎች መገደላቸውን የወረዳው አስተዳዳሪ ተናግሯል። አያሌ ንብረት ወድሟል፣ ቁጥራቸው ገና ያልጣራ በርካታ መኖሪያ ቤቶችም ተቃጥሏል ብሏል። ግጭቱ እንደገና ተከሰከሰው ጎማይደልዩ ወረዳ የሚባል አዲስ የራሳቸውን አስተዳደር መዋቅር ለመፍጠር የሚፈልጉ መሰረት ያጠቁ በድራሽ ወረዳ የሚደገፉ የአካላት ነው ሲሉ ከሰዋል።
የቀርሞ ዞን ማይከል ነበረው አካባቢ ለብቻ በልዩ ወረዳ እናደራጃለን እንደምልክ ተጠቃ ከኮንሶ ዞን ሰገን ዙሪያ ወረዳ ቀበሌ ውስጥ ተወጣጡ ድንቅል ሰዎች ጋር ድራሽ ልዩ ወረዳ በማቀናጀት በመተብረተሰቡ ውስጥ ቁርሾ እንዲፈጠር በማድረግ የምንቀሳቀስ ቡድን ከድራሽ ልዩ ወረዳ ጋር በመደራጀት ነው ልጅት ከኮንሶ ህዝብ ጋር የገጠሙት።
የድራሽ ልዩ ወረዳ አስተዳዳሪ አቶ አመኑ ቦጋሌ ጎማይደል ልዩ ወረዳ የተሰኘ አዲስ አስተዳደራዊ መዋቅር ለመፍጠር የሚደረገውን እንቅስቃሴ በሚደግፉና በማይደግፉ በኮንሶና አካባቢ ባሉ ሰዎች መካከል የተፈጠረ ግጭት ነው ብሏል። ይልቁንስ ግጭቱን ተከትሎ ከሰገን ዙሪያ ወረዳ ተፈናቀሉ ከ25000 በላይ ዜጎችን አስጠልለናልም ብሏል። አቶ አመኑ ሲቪሎች በተገደሉበት የሰገን ዙሪያ ወረዳ ሁከት የድራሽ ልዩ ወረዳ እጅ የለበትም ብሏል። የቀረባቸውን ምክስ በአካባቢ የሚፈጠረውን ሁከት በጋራ ለመፍታት የማያስችል ሰላም እንዳይፈጠር የሚያደርግና መሰረት የሌለው ወቀሳ ነው ሲሉ ተናግሯል።
ያ ተበለ የሆነችው ሀይቤዳ ቀደም ብሎ ከነሱ ጋር የአንዷ ጥያቄ አቅራቢ ናት፣ መዋቅር ጥያቄ ነበረች። ከዛ ላይ ካሉት 17 ቀበሌ ነው ያሉት፣ 17ኛዋ እኛ ናት። 16ቱ ቀበሌ ውስጥ ያሉት እኛ ቀበሌ ውጭ ያሉት አብዛኞቹ ለሁለት ጎራ ተካፍለው የሚጋጩ ናቸው። በጎረቤት ሆኖ ቤት ጎድ ለጎን ያላቸው እኮ አንዱ የተቀበላል አንዱ ያልተቀበላል እንጂ ከኛ ጋር ምንም አይነት ምክንያትና መንስኤ የለውም።
በሌላ በኩል ግን በሁለት ቀናት ውስጥ በካራት ከተማ በኩል በመንደር አንድና መንደር ሁለት በተፈጠረ ግጭት ቁጥራቸው በሁለት ታውቁ ሰዎች መገደላቸውን እንዲሁም ቤቶችና የተሰበሰቡ የእህል ክምሮች መቃጠላቸውን በስል ለቪዮ ያስረድቷል። ለደህንነታቸው ሲባል ማንነታቸው እንዲገለጥ ያልፈለጉ የአካባቢ ነዋሪዎች ባለፉት 2 አመታት የታጠቁ ቡድኖች በቀጠናው የሰው ህይወት ማጥፋት መቀጠላቸውና በርካታ ቤቶችን ማቃጠላቸውን ተናግሯል። በአካባቢው ሰላማዊ እንቅስቃሴ ባለመኖሩ መንግስትም ሆነ ነዋሪዎች መደበኛ ስራቸውን መስራት አለመቻላቸውን ገልጧል። በኮንሶና በአካባቢው ባለው ሁከት ግጭትና ጥቃት ከ66 በላይ ሰዎች መገደላቸውና አያሌ ንብረት መውደሙን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ ከሳምንታት በፊት ባወጣው ሪፖርት መግለጡም አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ በቆርቃና ዳልቲ ቀበሌ በታጣቂዎች የተገደሉት ሲቪሎች ስርዓተ ቀብራቸው መፈጸሙን ዛሬ ለአሜሪካ ድምጽ የአይን እማኞች አረጋግጠዋል። ተጨማሪ ጥቃት በመፍራት ከ10 ቀበሌዎች ቀያቸውን ለቀው ጋልዲሴ በመትባል ከተማ ተጠልለው የሚገኙ ሌሎች ነዋሪዎች ደግሞ የሚበሉት ምግብ ማጣታቸውን ተናግረዋል። አስቴር ምስጋናው ዝርዝሩን ታስደምጣናለች።
ሰሞኑን በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ቆርቃ ቀበሌ ዳልቲ ጉጥ በታጣቂዎች የተገደሉ ንጹሃን ዜጎች የቀብር ስነ ስርዓት ትላንት አመሻሹን መፈጸሙን ነው በስፍራው ነበርን ያሉ ሰዎች ዛሬ ለአሜሪካ ድምጽ ያረጋገጡት። አቶ መሐመድ ሰይድ ከነዚህ ሰዎች አንዱ ናቸው።
ሶታን ለይቶ ሴትን በሴት ወንድን ለአንድ አርገው ክርስቲያኑን ወደ ደብር ሙስሊሙን ወደ መስጊድ አርገው በጅምላ ነው። ያው ጾታን ለይቷል እንጂ ያው ባንድ ነው። ምንም ሰብአዊ የሚባል ነገር የለም። ያው ለሴት አንድ ከቆፈረ ለወንድ አንድ ተቆፈረ። ከዛ ያው ልክ ባይሱዝ እንደጫናቸው አርገው ደድሮ ነው የተቀበረ። ሰብአዊ ምን የሚባል ነገር የለም።
መቼ ትናንትና ነው ዛሬ ነው የተቀበረ?
ትናንትና አመሻሽ ላይ ነው የተጠናቀቀ።
በአካባቢው ተጨማሪ የጸጥታ ኃይል በመግባቱ አንጻራዊ ሰላም ቢኖርም አሁንም ከባድ ፍርሃት መኖሩን ነው አቶ መሐመድ የገለጹት።
የሰላም ሁኔታ ያው ትናንትና መከላከያ ገብቷል እንጂ በጣም ስጋት ነበር። በጣም ከባድ ነው እንግዲህ ያለው ነገር።
ለተፈናቀሉ ዜጎች የአስቸኳይ ጊዜ እርዳታ እየቀረበ አለመሆኑን ነው ቀያቸውን ለቀው የወጡት የተናገሩት።
ፊት እኛ የተፈናቀልነው የአምስት ቀበሌ ህዝብ ነበር። አሁን ላይ ደግሞ የአምስት ቀበሌ ህዝብ ተጨመረና ነገሮች ሁሉ እየሰፉ መጡ። መንግስት እዚህ ላይ በጣም ትኩረት አድርጎ ሊሰራበት ይገባል እና እዚህ ላይ ያለው ኮማንድ ፖስት መዋቅር በስርዓት እየሰራ አይደለም። ምንም አይነት እርዳታ እየተደረገ አይደለም። አሁን ላይ አሁን ባለፈው አንድ ተሳቢ መጣ ተባለ። 3 ኪሎ ስንዴና 3 ኪሎ ዱቄት በአንድ ሰው ነው የደረሰው። ያ ማለት ደግሞ አስቢው ምን ያህል ሰው ምን ያህል እንትን እንደሚል ማለት ነው።
አበይ የኋላና ወርቅነሽ ጌታውን የተባሉ ተፈናቃዮች ሁኔታውን ለአሜሪካ ድምጽ አብራርተዋል።
እኛ እንደሞታ ነበር የፈለግነው። ለምን በለውም ነገር የለም። ታች ሲዘን የወጣናትን ገንዘብ ያው አንዳንድ ሻይያም አለም እንዳለም።
ወርቅነሽ ጌታውን
እሺ፣ የት ነው ያለሽው?
ዳለች በየሰዎች ያው እዚህ ጋር ከምትባጭ ከተማ ላይ መጣን። ካሉት ሰዎች ላይ በየብረንዳውና በየጓሮ ነው የምናድረው።
ምግብ እስካ እንዴት ነው?
ምግብ ያው ከዚህ ያሉት እያወጣቱ ይሰጡናል። ከሰጡንም ሰጡን፣ ካልሰጡንም ያው ጦማችንን እንበላለን፣ ከሰጡንም እንበላለን።
ልጆች አለሽ?
እኔ እንኳን አንድ ልጅ ነው ያለኝ።
ስንት ልጆች ያላቸው እናቶች አሉ አሁን ከእናንተ ጋር?
ያው እንግዲህ ሁላችንም የገጠር ሰው ስለሆነ ብዙ እስከ 5 እስከ 7 እስከ 9 ያላቸው ልጆችም አሉ። በዛ ላይ ርግዞችና መጫቶች ሁሉ አብረውን ነው ያሉ። ያው እየተሰቃዩ ነው ያሉ። እኛ ያው በአብዛኛው የምንፈልገው መኪና እንዲከፍትልን ነው። እንግዲህ መኪና ከተከፈተልን ሄደን ነው ያው ያለው ወገኖቻችንም የተወሰነ ቢገድፉንና ያው የምንኖርበት ቤትም ዘመድ ቢሰጠን ብለን ነው ተስፋ ያለን እንጂ ሌላ ምን አማራጭም የለን።
ወዴት ትሄዳላችሁ?
ያው እንግዲህ ድሮ በራብ ምክንያቱም ጥለነው ወደ መጣን ሀገር ተመልሰን ሄደን ማስታወስ እንደሆነ ነው እንጂ ሌላ ምን አማራጭ አለን? ከዚህ ዞሮ ዞሮ ያለንበት ከተማም አስፈጊና በጣም አስፈሪ ነው ያለንበት። ያው ወነክሸኔና ጉምዝ ስለሚፈሩ ነው ከዛሬ ነገ ገቡ እየተባለ ማታም ጠዋትም ዝም ብለን ሁሌም እየደፍራት ነው ያለነው። ዛሬ ጠዋት ራሱ በጣም ስንፈራ ነው የዋልነው። መጣዋል ገብተዋል ደርሰዋል እያሉን ማለት ነው።
ተፈናቃዮቹ ወደ ትውልድ ቀያቸው መመለስ የፈለጉበት አንዱ ምክንያት እዚህ ያለው የእርዳታ አሰጣጥ ችግር ስላለበት ጭምር ነው ይላል መሐመድ ሰይድ።
ድባቲ ወረዳ ዙሪያ ላይ በእርዳታ አሰጣጥ እኔ ተፈናቃይ ሆኜ አሁን እርዳታ አከባበር ኮሚቴ ነበርኩኝ። እዛ ላይ ሆኜ በምሰራበት ሰዓት የሚመጣውን ግብአት እናውቀዋለን። በየቀበሌው የሚሰጠን ኮታ ደሞዝ ታመዛዝኝ ግማሹ የትገባ የሚያስብል አይነት አሰራር ስላለ በቃ ተጽዕኖ አለው። እንደዛ መጥቶ ደግሞ ተፈናቃይ እንደሌለ እያደረጉ ያሉ የህግ አካሎች ማለት ነው። ያ ነገር ስላለ ህጉ ትንሽ እየተሻሻለ ይመጣል ሆነ አላውቅም እንጂ ማለት ነው።
ተፈናቃዮቹ ያነሱትን ጥያቄ በመያዝ አካባቢውን እንዲያስተዳድር በመንግስት የተቋቋመውን ግብረ ኃይል ከፍተኛ አመራሮች እንዲሁም ሌሎች አካላትን ለማግኘት ያደረኩት ጥረት ለዛሬ አልተሳካም። መልስ እንዳገኘው እመለሳለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባ ወደ መቀሌ ይወስደናል። በትግራይ ክልል ለሚገኙ የጤና ተቋማት መድኃኒት ለማቅረብ የጸጥታ ችግር እንቅፋት እንደሆነ የክልሉ ጤና ቢሮ አስታውቋል። የቢሮውን የመድኃኒት ክፍል አስተባባሪ አቶ ገብረ እግዚአብሔር ገብረ ጊዮርጊስን ያነጋገራቸው መቀሌ የሚገኘው ዘጋቢያችን ሙልጌታ ጽዋ ሲሆን በኢንተርኔት መቋረጥ ምክንያት ሙልጌታ ዘገባውን የሚያስደምጠን በስልክ መስመራችን ላይ ተገኝቶ ነው። ሙልጌታ እንግዲህ ከሁለት ወራት ቆይታ በኋላ ዘገባ ልታሰማን ስለመጣ እንኳን ደህና መጣህ እንላለን።
አመሰግናለሁ። እንኳን ተገናኘን።
በቅድሚያ ወደ አሰናዳው ዘገባ እንለፍና መቀሌ ከተማ ወደሚገኘው ትግራይ ክልል ጤና ቢሮ ዛሬ በአካል ተገኝተህ ስላገኘኸው መረጃ አካፍለን።
አመሰግናለሁ። ዞን በትግራይ ክልል የጤና ቢሮ የፋርማሲ ክፍል አስተባባሪ አቶ ገብረ እግዚአብሔር ገብረ ጊዮርጊስ ነው ያናገርኳቸው። በዛሬው ዕለት በክልሉ የሚገኙ የጤና ተቋማት ዝርፊያ እንደተፈጸመባቸው ገልጸውልኛል። በአንድ ወረዳ እስከ 5 የጤና ጣቢያዎች እንዳሉ የተናገሩት አስተባባሪው ሆኖም በአሁኑ ጊዜ ያሉበት ሁኔታ ለማወቅ በጣም አስቸጋሪ ሁኔታ እንዳለ ነው የገለጹልኝ። በተቋማቱ የሚሰሩ ሰራተኞችም ለሶስት ወራት ደሞዝ እስካሁን እንዳልተከፈላቸው ገልጸዋል። በአሁኑ ጊዜም ቢሮአቸውን ትተው ተበታትነው ይገኛሉ የሚልም ነው የገለጹልኝ አቶ ገብረ እግዚአብሔር። በአሁኑ ጊዜ ጥቂት ቢሆኑም ስራ የጀመሩ የጤና ተቋማት አሉ ብለውኛል። ካነሷቸው ተቋማት በሽረ፣ አክሱም፣ አድግራት፣ አብይ አዲ እንዲሁም መቀደ የሚገኙ የጤና ተቋማት ስራ የጀመሩ እንዳሉ ገልጸውልኛል። በተጨማሪ ደግሞ በክልሉ ደቡባዊ ዞን አንዳንድ የጤና ተቋማት ስራቸው አገልግሎት መስጠት እንደጀመሩ ነው የገለጹት። ወደ እነዚህ ተቋማት ደግሞ መድኃኒት ለማቅረብ የጸጥታ ችግር እንቅፋት ሆኖብናል በማለትም አቶ ገብረ እግዚአብሔር ገልጸዋል። መድኃኒት ለማድረስ ሲሆን በጤና ተቋማቱ ላይ ደግሞ ሌሎችም ስራ የጀመሩ ይሁን ያልጀመሩ ተቋማት የአሰሳ ለማካሄድ እንዲሁም መድኃኒት ለማቅረብ የጸጥታ ችግሩ እጅግ አስቸጋሪ እንደሆነ ነው የገለጹት። የጤና ሚኒስቴር ጤና ተቋማቱ በነጻ መድኃኒት እንዲወስዱ አመቻችተዋል ብለዋል። ሆኖም ግን የተቋማቱ ተሽከርካሪዎችም ስለተዘረፉ መድኃኒት ለማምጣት የሚቸገርበት ሁኔታ እንዳለ ነው የገለጹት። ከግብረሰናይ ተቋማት ጋር በመተባበር መድኃኒቱ ለማምጣትም እንሰራለን በማለት ነው የገለጹት አቶ ገብረ እግዚአብሔር። በቀጣይ ግን ህብረተሰቡ መድኃኒት ማግኘት ስላለበት የጸጥታ ችግሩ መንግስት በአስቸኳይ ቢፈታ እንዲሁም ደግሞ የጤና ተቋማት ሰራተኞች ደሞዝ ቢከፈላቸውና ወደ ስራቸው እንዲመለሱ ቢደረግ አፋጣኝ እንዲፈታ ቢሰራ የሚል አስተያየት ነው የሰጡን። ሌሎች ያነጋገርኳቸው የከተማዋ ነዋሪዎች ለመንግስት ሰራተኞች የጤና ባለሙያዎችም ጨምሮ ደሞዝ መከፈል እንደተጀመረ ገልጸውልኛል። በመቀለ ከተማ በሌሎች አካባቢ ግን በተለያዩ አካባቢዎች በስልክ ወይም ወደዚህ መጥተው የጠየኳቸው ደሞዝ ያልተከፈላቸው እንዳሉና ችግር ላይ እንዳሉ ይናገራሉ። መቀለ ከተማ ላይ ግን ደሞዝ መከፈል እንደተጀመረ ያገኘሁት መረጃም ያመላክታል።
መድኃኒቱን ለማቅረብ ወይም መድኃኒቱን ለመስጠት የጸጥታ ችግር እንቅፋት እንደሆነ የቢሮው የመድኃኒት ክፍል አስተባባሪ አቶ ገብረ እግዚአብሔር እንደገለጹልን ጠቅሰህልናልና ይሄ የጸጥታ ችግርን በተመለከተ ከሌላ የመንግስት እዛው አካባቢ ካለ ትግራይ ክልል ውስጥ ካለ የጸጥታ ኃላፊ መረጃ ለማግኘት ያደረከው ሙከራ አለ?
አሁን እናልቻልኩም በክልሉ ከሚገኙ የጸጥታ አመራሮችን ማግኘት አልቻልኩም። በክልሉ ያለውን የጸጥታ ችግር ለመፍታት ምን እየተሰራ እንደሆነ የፌዴራል መንግስት በበኩሉ በትግራይ ክልል ውጊያዎች የሉም በማለት የተኩስ ልውውጦች ብቻ እንዳሉ ነው የገለጸ የሚገኘው። በመገናኛ ብዙሃንም እንዲሁም የአሜሪካ ድምፅ መዘገባችን ይታወቃል።
ሙልጌታ እንግዲህ ካገኘው አይቀር አንተ የመቀሌ ከተማ ነዋሪ እንደመሆነ በአሁኑ ሰዓት በከተማው ያለውን ሁኔታ ብትገልጽልን፣ ለምሳሌ የውሃ፣ የመብራት፣ የስልክ፣ የትራንስፖርት አገልግሎቶች አሉ? የመንግስትና የግል ድርጅቶችስ ስራ ጀምረዋል? እስቲ አጠር አድርገህ የመቀሌ ከተማን ሁኔታ ንገረን።
በመቀሌ ከተማ የመብራት፣ የስልክ እንዲሁም የውሃ አገልግሎቶች አሉ። በአሁኑ ጊዜ የፌደራል መከላከያ ሰራዊት መቀሌ ከመቆጣጠሩ በፊት በተወሰነ ጊዜ ነበረ። ከገቡ በኋላ ደግሞ ለሁለት ሳምንት አካባቢ የሚሆን ጠፍቶ ነበር። እነዚህ አገልግሎቶች የውሃ፣ የመብራት እንዲሁም የስልክ አገልግሎቶች ከሁለት ሳምንት በኋላ ተመልሶ መጥቷል። የትራንስፖርት አገልግሎት በከተማ ውስጥ የታክሲ አገልግሎት ብዙም አልተቋረጠም ነበር። እንቅስቃሴዎች ይታዩ ነበር። የትራንስፖርት አገልግሎት ከአሁኑም በፊት በከተማው የመንግስት መስሪያ ቤቶች ደግሞ ዝርፊያ ተፈጽሞባቸዋል። እነዚህ የመንግስት ተቋማት በተለይ የመሳሪያዎች እዛ የነበሩ እንደ ኮምፒውተር ይሁን የተለያዩ የድርጅቶቹ መሳሪያዎች ዝርፊያ እንደተፈጸመባቸው፣ በአንዳንድ ተቋማት የሄድኩትን በሮች የተሰበሩ አሉ፣ ዝርፊያ እንደተፈጸመባቸውም የመንግስት ሰራተኞች ሲገልጹ አይቻለሁ። የመንግስት ሰራተኞች ወደ ቢሮዎች መግባት ጀምሯል፣ ግን አገልግሎት የሚሰጡበት መንገድ ገና ወደ ስርዓቱ የገባ አይመስልም። እንደተመለከትኩት ወደ እንደነበረው የመንግስት ሰራተኞች አገልግሎት እየተሰጠ እንዳልሆነ ነው የተመለከትኩት። አንዳንድ ተቋማት እንዳየሁት ብዙ ሰራተኞች አይገቡም፣ የገቡ አሉ፣ ተቀምጠው አንዳንድ የሚሰሩ አሉ፣ ግን ሙሉ በሙሉ ወደዛ ገብተዋል ብለን ለመናገር ይከብዳል። የግል ተቋማት በተለይ አገልግሎት ሰጪዎች እንደነም ሆቴል፣ ካፌ ወይም ሱቆች፣ ትናንሽ ሱቆች በየሰፈሩ የሚገኙ ለምግብ የሚውል አገልግሎት የሚሰጡ ሱቆች የተከፈቱ አሉ፣ ሆቴሎችም ተከፍቷል። ገበያም መሰረታዊ የሚባሉ ሸቀጦች የሚያቀርቡ በየገበያው ማግኘት ይቻላል። ሆኖም ግን ሌሎች የሚባሉ እቃዎች ለማግኘት አስቸጋሪ ነው፣ ያልተከፈቱም በብዛት። የንግድ ተቋማትም ተመልክቻለሁ በከተማዋ በዛሬው ዕለትም ጭምር ባለፈው ሳምንታትም ያልተከፈቱ ብዙ ተቋማት አሉ። ለምንድን ነው የማትከፍቱት የሚል ጥያቄ አቀርብላቸዋለሁ። እነሱ እንደሚናገሩት የጸጥታ ዋስትና ስለሌለን መክፈት አንችልም የሚልም የሚገልጿሉ። የከተማዋ ነዋሪዎችም በተለይ በንግድ ተቋማት ላይ የተሰማሩ በተለያዩ ዘርፍ የተሰማሩ የንግድ ማህበረሰብ።
ሙልጌታ እንግዲህ እናመሰግናለን በመቀሌ ከተማ ያለውን እይታህን ስላጋራህን። እንግዲህ ከዚህ በኋላ ደግሞ ነዋሪዎችን አነጋግረህ የሚመለከታቸውን አካላትም አነጋግረህ መረጃዎችን እንደምታደርሰን ተስፋ እናደርጋለን። መልካም ምሽት።
አመሰግናለሁ።
ወደ ተከታዩ ዘገባ እንለፍ። የረድኤት ሰራተኞች በኢትዮጵያ ትግራይ ክልል ከነበረው ጦርነት ሸሽተው ወደ ሱዳን የሚገቡ ስደተኞች በተጠለሉባቸው ስደተኛ ጣቢያዎች የኮቪድ-19 ተጠቂዎች መገኘታቸውን ይፋ አድርገዋል። የተባበሩት መንግስታት የስደተኞች ጉዳይ ተቋም እንዲሁም የምህረት ጓድ የተሰኘው የረድኤት ቡድን ሰብአዊ ጥፋትን ለማስቀረት አፋጣኝ እርምጃዎች ይወሰዱ ዘንድ ተማጽነዋል። ናባ ሞሃዲ ከካርቱም ሜላ የላከችውን ዘገባ ሀፍታሙ ሲዩም ያስደምጠናል።
የረዴ ድርጅቶች ለኢትዮጵያን ስደተኞች ተብሎ በተዘጋጀው አምሩክባ ስደተኞች መጠለያ አራት ሰዎች የኮቪድ-19 ቫይረስ በዚህ ሳምንት እንደተገኘባቸው አስታውቋል። መጠለያው ቁጥራቸው 25,000 የሚሆኑ ከህዳር ወር ጀምሮ ወደዚህ ስፍራ የመጡ ስደተኞች የሚኖሩበት ነው። ስደተኞች የሚኖሩበት ጣቢያ መጠነኛ መሰረታዊ ነገሮች ብቻ የተሟሉበት፣ ኮቪድ-19 በቀላሉ እንዲሰራጭ የሚያጋልጥ መጨናነቅም ያለበት ነው። መርሲ ኮርፕ ወይንም የምህረት ጓድ የተሰኘው ቡድን አምሩክባ በተሰኘው መጠለያ ውስጥ ክሊኒክ በመክፈት ወደ 5,000 ለሚጠጉ ስደተኞች የሕክምና አገልግሎት በመስጠት ላይ ይገኛል። የቡድኑ ቀጠናዊ ኃላፊ ሾን ግራቪል ሮዝ የቫይረሱን ስርጭት ለመግታት አፋጣኝና ወሳኝ እርምጃዎች ይወሰዱ ዘንድ ጠይቀዋል።
It's really a matter of grave concern for all of us given the
የመጠለያው ይዞታ የስደተኞቹ ሁኔታ ማህበራዊ መራራቅን ያከበደው የህዝብ መጨናነቅ ሁላችንንም በእጅጉ የሚያሳስብ ጉዳይ ነው። ወረርሽኙን ለመቆጣጠርና ለሰዎች አገልግሎት ለመስጠት የሚያስችሉ ቁሳቁሶች እጥረትም አሉብን ያሉት
and take care of the people
ቫይረሱ የተገኘባቸው አራት ሰዎች ተለይተው እንዲቀመጡ መደረጉን የተባበሩት መንግስታት ድርጅት የስደተኞች ተቋም ባለስልጣን ጁሊያ ራፋኤሊ ተናግረዋል። ቫይረሱ የተገኘባቸው ተለይተው እንዲቀመጡና ከነርሱ ጋር ንክኪ ያላቸውን የመፈለግ ስራ ሰርተናል። በቅድሚያ ያገኙዋቸው ሰዎች የመርመራው ጥይት እየተጠበቀ ነው። ከማህበረሰቡ ጋር መገናኘትና የቢሮ ግንኙነት ማዕከላት አይነት ሌሎች እንቅስቃሴዎች ቆመዋል። ለምላሽ የሚያግዝ ተጨማሪ የገንዘብ ፈሰስ ያስፈልጋል ያሉት የሱዳን ባለስልጣናት ከተባበሩት አረብ ኤሚሬትስና ከሌሎች የአረብ ሀገራት ኢትዮጵያውያን ስደተኞችን ለማገዝ የሚውል የገንዘብ ድጋፍ አግኝቷል። እየጨመረ በመጣው የስደተኞች ፍሰትና የኮቪድ-19 ስጋት ምክንያት ተጨማሪ ገንዘብ እንደሚያስፈልግ ግን የጤና ታዛቢዎች ተናግረዋል። ሱዳን ከባለፈው ጥቅምት ወዲህ 23,000 የኮቪድ-19 ተጠቂዎችን መዝግባለች። 2,000 ዜጎቿን ደግሞ በቫይረሱ አጥታለች። ይበንዲ ያለ የሱዳን መንግስትና የረዴ ድርጅቶች ስደተኞችን ምዕራብ ገዳሪ ወደሚገኘው አዲስ መጠለያ ለማዘዋወር ዝግጅታቸውን ጨርሰዋል። የሱዳን መንግስት እንደሚለው እርምጃው ስደተኞቹን ውጥረት ከሞላበት ድንበር በማራቅ ደህንነታቸው የተሻሻለ እንዲሆን ያደርጋል።
ወደ ተከታዩ ዘገባ እንለፍ። መጪው ምርጫ ሁሉንም አካታች እንዲሆን በሕግ ጥላ ስር ላሉ የተፎካካሪ ፓርቲ መሪዎች አፋጣኝ ፍትህ እንዲሰጣቸው ኢዜማ ጥሪ ያቀረበ። በትግራይና በሌሎች አንዳንድ የሀገሪቱ ከተሞች ግጭቶችና ጥፋቶች በሚጠበቀው አገራዊ ምርጫ ላይ ክፉ ጥላ ያጠሉ ናቸውም ብሏል። መንግስት በትግራይ ክልል ተከሰቱ ለተባሉ ድርጊቶችና ጥፋቶች ግልጽ ማብራሪያ እንዲሰጥም ፓርቲው ጠይቋል። መለስካቸው አምሃ ዝርዝር አለው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዛሬ ከቀትር በኋላ በዋና ጽህፈት ቤቱ በጠራው ጋዜጣዊ ጉባኤ ላይ በወቅታዊ የሀገሪቱ ጉዳዮችና በምርጫ 2013 ላይ እና ከወራት በፊት ጀምሮ ለምርጫው ሲያደርግ የቆየውን ዝግጅት ዘርዝረዋል። ኢዜማ በሀገሪቱ ከሚገኙ 547 የምርጫ ክልሎች ውስጥ በ435 የምርጫ ክልሎች እንደሚወዳደር የህዝብ ግንኙነት ኃላፊው አቶ ናትናኤል ፈለቀ ለጋዜጠኞች ተናግረዋል። አቶ ናትናኤል አክለውም የኢትዮጵያ ምርጫ ቦርድ የምርጫ ጊዜ ሰሌዳውን ይፋ ካደረገ በኋላ ብዙ ፓርቲዎች የምርጫ ዝግጅት እያደረጉ መሆናቸውን አስገንዝበው የተወሰኑ የፖለቲካ ፓርቲዎች ግን መሪዎቻቸውና አባሎቻቸው በሕግ ጥላ ስር እንደሚገኙ በማስታወቅ በምርጫው ለመሳተፍ እንደማይችሉ እየገለጹ መሆናቸውን አስታውሰዋል። በዚህ ታሪካዊና ልዩ ነው ባሉት ምርጫ የፓርቲያቸውን ፍላጎት በጽሑፍ ከተሰራደው መግለጫ በንባብ አሰምተዋል።
መጪውን ምርጫ ልዩ ከሚያደርጉት ምክንያቶች አንዱ የሁሉንም አይነት አስተሳሰቦች በምርጫው ለውድድር የመቅረባቸውን እድል የሚቀንስ ምርጫው ያለውን አጠቃላይ ፋይዳ ላይ አሉታዊ ተጽዕኖ ይኖረዋል ብለን እንሰጋለን። ከዚህ አንጻር የፖለቲካ ፓርቲዎች በጋራና ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመሆን የፖለቲካ ፓርቲዎች የሚያጋጥማቸውን ችግሮች እንዲፈቱ የተጀመረው እንቅስቃሴ በሁሉም ክልሎች በአስቸኳይ ወደ ተግባራዊ ስራ እንዲገባ እና በፍርድ ቤት ጉዳያቸው እየታየ የሚገኙ የፖለቲካ ፓርቲ አመራሮች የሁሉም ዜጋ ህገ መንግስታዊ መብት የሆነውን የተፋጠነ ፍትህ ሊያገኙ ይገባል ብለን እናምናለን።
በንባብ የተሰማው መግለጫ እንዳተተው አሁን በሀገሪቱ የሚታየው የጸጥታ ሁኔታ በምርጫው ላይ አሉታዊ አንድምታ ወይንም ተጽዕኖ እንዳለው የማይካድ ነው። በተለይ እንደ ኢትዮጵያ ባሉ ሀገሮች ካለው የዴሞክራሲያዊ ምርጫ ተመክሮ ድህነት ባሻገር በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች የሚታዩት ግጭቶችና መሰረታዊ የሰብአዊ መብቶች ጥሰት በመጪው ምርጫ ላይ የሚጥለው ጥላ ክፉ ነው ይላል።
በትግራይ ክልል ህወሓት መከላከያ ሰራዊታችን ላይ ጥቃት በማድረስ የሀገር አንድነት ላይ በጋረጠው አደጋ ምክንያት መንግስት የወሰደውን የህግ ማስከበር ዘመቻ ተከትሎ የተፈጠረው ማህበራዊና ኢኮኖሚያዊ ምስቅልቅል በቤንሻንጉል ጉሙዝ ክልል መተከል ዞን በተደጋጋሚ እየተከሰተ የሚገኘው የዜጎች ሞትና መፈናቀል በመራው ኦሮሚያ ሁነኛ መፍትሄ አልተገኘለት የሰላም መደፍረስና በሰላማዊ ዜጎች ላይ እየደረሰ የሚገኘው እንግልትና ሞት በታሪካችን ለመጀመሪያ ጊዜ የፖለቲካ ስልጣን ወደ ዜጎች በማቅረብ ወነተኛ ዘላቂ የሆነ የህዝብ አስተዳደር ግልጽነትና ተጠያቂነት የተሞላበት የመንግስት አስተዳደር ስርዓትንና ባህልን ለመፍጠር መሰረት የሚጣልበት ቀጣዩ ምርጫ ላይ ጥላ ያጠሉ ሁኔታዎች ናቸው። እንዲህ ያሉ ሁኔታዎች በሀገራችን ሊመሰረት ያለውን ዲሞክራሲያዊ ስርዓት የማደናቀፍ አላማም ጭምር እንዳላቸው እንረዳለን።
በተለይ በእነዚህ አካባቢዎች ወደፊት ምን መደረግ እንዳለበትም ፓርቲው የተለያዩ ጥሪዎችን አቅርቧል።
በትግራይ ክልል የተወሰደውን የሀገር አንድነትና ሰላምን የማስጠበቅ እንዲሁም ህግን የማስከበር እርምጃ ተከትሎ እየተከሰቱ የሚገኙ ስርዓት አልበኝነቶችን ለመቆጣጠር የፌደራል መንግስትና የክልሉ ጊዜያዊ አስተዳደር በሁሉም የክልሉ አካባቢዎች በፍጥነት የጸጥታ መዋቅር ማቋቋምና አስፈላጊውን ሁሉ እገዛ ማድረግ ይገባቸዋል። የትግራይ ክልል ነዋሪዎች የሀገር ሽማግሌዎችና ምሁራንም የክልሉ ሰላም እንዲጠበቅ አጥፊዎች ለህግ እንዲቀርቡና ነዋሪዎች ወደ መደበኛ ህይወታቸው ሙሉ በሙሉ እንዲመለሱ በሚደረገው ጥረት ውስጥ የበኩላቸውን አስተዋጽኦ እንዲያደርጉ እንጠይቃለን።
የፓርቲው መግለጫ በትግራይ ክልል የተፈጠረውን አዲስ ሁኔታ ተከትሎ በተለያዩ መገናኛ ብዙሃንና በሌሎችም አካላት የሚሰራጩ ዜናዎችን መሰረት ያደረገ በመመስል እነዚህ መረጃዎች የፈጠሩትን ጥርጣሬና ሉታዊ ዝንባሌ እንዲያጠራም መንግስትን ጠይቋል።
በክልሉ ዜጎች ላይ የደረሱ ዘረፋዎች፣ የሴቶች መደፈር፣ የንብረት ውድመትና ግድያዎችን ገለልተኛ በሆነ አካል በአስቸኳይ እንዲጣራ፣ ሰብአዊ እርዳታ የማዳረስ እንዲሁም የመገናኛ ዘዴዎችን መልሶ አገልግሎት እንዲቀጥሉ ከፍተኛ ትኩረት ሰጥቶ እንዲሰራ እንጠይቃለን። መንግስት በክልሉ ከወሰደው እርምጃ ጋር ተያይዞ የሌላ ሀገር ወታደሮች ጣልቃ ገብነት ከነበረ ይህንኑ በግልጽ እንዲያስረዳና እነዚህ ወታደሮች አሁን በሀገራችን ድንበር ክልል ውስጥ የሚገኙ ከሆነ መቼ እንደሚወጡ ለህዝብ በይፋ እንዲያሳውቅ እንጠይቃለን።
ግጭትና ግድያ እንዲሁም የዜጎች መፈናቀል በሚታይባቸው በሌሎች የሀገሪቱ ክፍሎችም ትኩረት እንዲደረግባቸው አሳስቧል።
በቤንሻንጉል ጉሙዝ ክልል ንጹሃን ዜጎች ላይ የሚደርሰው ማንነትን ማዕከል ያደረገ ጥቃት አሰቃቂነትና ተደጋጋሚነት ለችግሩ የተሰጠው ትኩረት አናሳ መሆኑን ስለሚያሳይ ጉዳዩን የሚመጥን ትኩረት ከፌደራል መንግስትና ከጸጥታ መዋቅሮች እንዲሰጥ እና ንጹሃን ላይ የሚደርሰው ግፍን እንዲያስቆሙ ለማሳሰብ እንወዳለን። በምዕራብ ወለጋ በየጊዜው ታጣቂዎች በንጹሃን ዜጎች ላይ እያደረሱት ያለው ተደጋጋሚና አሰቃቂ ጥቃት ለአንዴና ለመጨረሻ ጊዜ እልባት እንዲሰጠው የሚገባ መሆኑን ኢዜማ ያምናል።
ኢዜማ በመግለጫው ማጠቃለያ ላይ እንዳስታወቀው በእነዚህ ሰላምና መረጋጋት በራቃቸው የሀገሪቱ ክፍሎች ከፍተኛ የአመራር አባላቱን በማስተማራት ጉዳዩን በቅርብ መርምሮ የራሱን ግኝት ይፋ እንደሚያደርግ ገልጾ ምርጫ 2013ን የተቃና ለማድረግ ግን መንግስት ምን ማድረግ እንዳለበት አስገንዝቧል።
መንግስት የጀመረውን ህግ የማስከበር ተልዕኮ በማፋጠን በእነዚህና በሌሎች አካባቢዎች ዜጎች ከፍርሃትና ከተስፋ ማጣት ተላቀው እውነተኛ ወኪሎቻቸውን በነጻነት በመምረጥ የዲሞክራሲያዊ ስርዓት ግንባታ ተሳታፊነታቸውን ሊያረጋግጥላቸው ይገባል። ከየትኛውም ጉዳይ በፊት የዜጎችን በህይወት የመኖር መብት መጠበቅ ትኩረት የሚሻ ጉዳይ ነው።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮና አንዳንድ የፖለቲካ ፓርቲዎች አያሌ መሪዎቻቸውና አባሎቻቸው በጅምላ እንደታሰሩባቸው ደጋግመው ክስ አቅርበዋል። በቅርቡ ምርጫ ቦርድ የምርጫ ሰሌዳውን ይፋ ባደረገበት መድረክም ይህንኑ ክስና ቅሬታ የፓርቲው የጽህፈት ቤት ኃላፊ አቶ ጥሩነህ ገምታ ተናግረዋል። በዚሁ መድረክ ላይ የተገኙት የገዢው የብልጽግና ፓርቲ ተወካይ አቶ ዛዲግ አብርሃ ክሱን ሙሉ በሙሉ ሳያስተባብሉ ችግሩን ለመፍታት እርምጃ እንደሚወሰድ ቃል ገብተው እንደነበረ አይዘነጋም። ኦፌኮ ሰሞኑን ባወጣው መግለጫም በዚህ ረገድ መፍትሄ እንዳላገኘ አስታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለአስተያየቶቻችሁ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 ለመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉስ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ። የማንነትና የወሰን ጥያቄዎች ያሉባቸው አካባቢዎች በማንነትና አስተዳደራዊ ወሰን ኮሚሽን ወደ ሌላ ጦርነት እንዳይገባ በጥንቃቄና በአስቸኳይ ምላሽ እንዲያገኝና የሕግ የበላይነት እንዲከበር በጎንደር ከተማ ቪኦኤ ያወያያቸው የሀገር ሽማግሌዎች ጠይቀዋል። የሀገር ሽማግሌዎቹን ያወያያቸው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ሲሆን ክፍል 1ና ክፍል 2ን ቀደም ሲል አስተምተናችሁ ነበር። የመጨረሻው ክፍል ከጥሩ ይቀርባል።
በፌደራል መንግስትና በህዋት መካከለ የተካሄደውን ጦርነት ተከትሎ በተለይ በአማራና በትግራይ አዋሳኝ የማንነትና የወሰን ጥያቄዎች ባሉባቸው አካባቢዎች መቃቀር መፈጠር እንደሌለበት ቪኦኤ በጎንደር ከተማ በመገኘት ያወያያቸው የትግራይና የአማራ ብሔር ተወላጆች በክፍል 1 ውይይት ማሳሰባቸው ይታወሳል። በዚህ ክፍልም በሁለቱ ህዝቦች መካከል የተነከረ አብሮነት፣ ማህበራዊ ትስስር፣ ባህላዊና ሃይማኖታዊ ቅርብ መኖሩን ገልጠው የሁለቱ ህዝቦች አንድነት አሁንም ተጠናክሮ መቀጠል እንዳለበት መክረዋል። የአማራ ህዝብ ከትግራይ፣ የትግራይ ህዝብ ከአማራ ጋር ጠብ እንደሌላቸው በፌደራል መንግስትና በህዋት መካከል የተደረገው ጦርነት አገሪቷን ከመበታተን አደጋ ለመታደግ የተደረገ ጦርነት ነው ብለው እንደሚያምኑም ተናግሯል። ሽማግሌዎቹም ጠንካራ ነው ያሉት የአማራና የትግራይ ህዝብ አንድነትና አብሮነት እንዲዘልቅ መፍትሄው ምንድነው የሚለው የዛሬው የክፍል 3 ውይይታችን አብይ ሐሳብ ሆኗል። የውይይቱ ተሳታፊዎችን ለማስተዋወስ ያህል አቶ ወርቁ በዘና፣ አቶ አዳኔ አዳም ሰገድ ከአማራ፣ አቶ አያሎ ተስፉና ኮሎኔል ክሮስ ክዳኔ ከትግራይ ብሔር ናቸው። ወደ ውይይቱ እንዘልቃለን።
የድሮ ፍቅር ተመልሶ እንደነበረው ለመቀጠል እንዲቻል ብዙ ስራ መስራት መቻል አለበት ብዬ አስባለሁ። እንደኔ ማለት ነው። አንደኛ በመጀመሪያ ደረጃ በህብረተሰቡ በእነዚህ ቀደም ሲል አጥፊ በነበሩ ሰዎች የተዘራውን መርዝ ለማጥፋት ከፍተኛ ስራ መስራት መቻል አለበት። ከቅሬታዎች አንዱ ለመግለጽያ የጎንደር ሰው እየታፈነ ነው። ሰላማዊ ሰልፍ ይወጣ ባህር ዳርም ብንወስድ የሌላውንም ብንወስድ ሌሎችም ቦታዎች አፈናም ቢኖር በነበሩት መንግስታት ወይም በነበሩት መሪዎች ትግራይ ላይ የተወሰነ እንቅስቃሴ እንኳን አላደረገም ህብረተሰቡ። ያ ቅሬታ ስላለ ያንን አሁን እንኳን ራሱ ነጻ ከወጡ በኋላ ያደረጉት አቀባበል አናሳ ነው። በእነሱ በኩል ይሄ ስራ ከህብረተሰቡ ጋር ለማግባባት እነሱም ልባቸው ግልጽ የሆነ ስራ ወይም ደግሞ በትክክል አጠቃላይ የኢትዮጵያ ህብረተሰብ በእነሱ ላይ ያለውን አመለካከት ንጹህ የሆነ መሆኑን የጠላው መሪዎቻቸውን እንጂ እነሱ ላይ ለመጥላቱ ይሄ በግልጽ እነሱ ሊያውቁት ይገባል፣ ሊማሩ ይሄ ስራ ሊሰራ ይገባል ብዬ አስባለሁ። እና ብዙ ስራዎች የተጎዱ ነገሮች አሉ፣ የፈራረሱ ወላጆቻቸውን አባቶቻቸውን ያጡ ህጻናት አሉ። እነሱም በትምህርት አጠቃላይ የወደመውን ኢኮኖሚ በመገንባት ደረጃ ሁሉም ህብረተሰብ መረባረብ መቻል አለበት ብዬ ነው የማስበው።
ወያኔ እኮ ኢትዮጵያን ከተቆጣጠረ በኋላ በትግራይ የነበሩ ትልልቅ አዛውንት ታሪክ አዋቂዎች በጣም ጠቃሚ የተባለ ህብረተሰብ መንጥሮ ጨርሷል። ይሄ ነው ትልቅ ሰው ብለህ የምትጠራው ሰው አይገኝም። ይሄ አንዱ ሊታወቅ ይገባል። ለይቶ ያደረገው ነገር የለም፣ የራሱንም ህዝብን ይበላ። ሁለተኛ እነሱ ወደ መንግስትነት ከመጡ በኋላ የተፈጠረ ወጣት ነው ያለው፣ በቃ በእነሱ አጂቴሽን የተሞላ አማራ ጠል የሆነ ትምህርት እየተሰጠው ፖለቲካ እየተሰረጸለት እየተዘፈነ ያደገ ነው። ይህንን ለመመለስ ከፍተኛ ስራ ይጠብቃል። ለምሳሌ በእንደርታ ትናንትና ወዲያ ለመከላከያ ሰራዊት ሚሊሻዎቹ በገዛ ፈቃዳቸው መሳሪያቸውን እያስረከቡ ያለ ይሄ ጥሩ በጎ ምልክት ብታየው ነገር አለ። ሁለተኛ ህብረተሰቡ ጠላ ብለህ እንዳትለው ደግሞ በእያንዳንዱ ከተማ ሲገባ ጸረ መከላከያ የሆነ እንቅስቃሴ አትወሰደ።
ተናግሯል እኮ ተቀላይ ሚኒስትሩ ጥንቁ መሰራቹ ያስተጣቁን እየተባለ ይጽፍ። ሶስተኛ ያንዳንዱ ገበሬ ያንዳንዱ ያልታጠቀ ይል መሰራው እንዲገባ መደረግ አለበት። ከዛ በኋላ የታድሶ ስራ ያስፈልጋል። በህብረተሰቡ ላይ የታድሶ ስራ ሚዲያው ጀምሯል ጥሩ ነው ግን በቶሎ ደግሞ ወደ ነባራዊ ሁኔታ መግባት አለበት። ኢንተርቪው ከአዲስ አበባ ተጠቅ ያለባቸው ኢንተርቪው ከዛው ከጓዳቸው። ሁለተኛ አሁን ህዝብ ለህዝብ ግንኙነት መጀመር አለበት። በኪነት በምን እያደረከ ካደረከው ህዝቡ ይተሳሰራል። ጀርመን 6 ሚሊዮን እስራኤላውያን ጁሶች ሲጨርስ የሆኑ ትሩት ቂም የለው ህዝብና ህዝብ ቂም አይያዝ። ግን የናዚ ያን ህዝብ የፈጀ ናዚ ግን እስካሁን እየተመረጠረ እየተያዘ ነው ያለው። በደቡብ አሜሪካም በምዕራብም በሰሜንም እየተፈለገ እየታደነ እነሱ መታደናቸው አይቀርም። ህዝብና ህዝብ ግን ማይካድራ እየተደረገ ተብሎ የአማራ ህዝብ ተቀይሞ ሪቨንጅ የሚወስድበት ወቅት አይፈጠር። የሚያባሉን አሁንም ኤሊቶች ናቸው።
አቶ ያለው የእርሱ ሀሳብ እዚህ ጋር ምንድን ነው?
እንግዲህ አሁን ሀገሪቷ በጥሩ ሁኔታ እንድትሄድ ከተፈለገ በቂ ምሁሮች በህዝቡ መካከል ጸብ የለም፣ ቂም የለም፣ በቀል የለም። አንድ ዘር ናቸው፣ አንድ ትውልድ ናቸው፣ አንድ ታሪክ ናቸው፣ አንድ ባህላቸው ሃይማኖታቸው አንድ ነው እያልን በዚህ በተባለው 30 ዓመት ውስጥ ስሜታዊነት በጣም እዚያም ስሜት አለ፣ እዚህም ስሜት አለ። ያ ስሜት መውጣት አለበት። እንዴት ነው መውጣት የሚችለው? ጥናት ነበር መጀመሪያ ይጠና፣ እዚህም ይጠና፣ እዚያም ይጠና፣ እዚያም ይጠና። ያ ጥናት ብቃት ያላቸው ምሁራን አጥንተው መፍትሄው ከነመፍትሄው ለመንግስት ያቀርቡ። ከዛ በኋላ ትምህርት ይካሄዳል፣ መድረክ ይከፈታል፣ ቦታውን ጻፈ፣ መድረክ ተከፍቶ ውይይቱ ተዋይቶ ህብረተሰቡ የኔ ነው አገሬ ነው አገሬ ናት ብሎ ስሜቱ እስኪ አድርበት ድረስ በዚህ ታሪክ መሰረት አለበት። ሁለት ሶስተኛ ደግሞ ርዝራዦች አሉ የለም ማለት አይደለም። ትዝራች ካለ ስሜቱ አሁን ያለውን የትግራይ ህዝብ ልጆቹ ናቸው። ታሪኩ ባን ክል ስሜት እኮ አለ። ያ ስሜት ግን መፈንቅሎ መውጣት የምችል ስታስተምሮ ብቻ ከተማረ ያ ችግር ፈጣሪ ሳይሎ ወደ ህግ ሲቀርብ ስለዚህ አገሩ ነጻ ሲሆን ነው ሙሉ ሆኖ ከተማው ገጠሩ ነጻ ካደረገ በኋላ እርግጠኛ ነኝ ህዝብ ሆብሎ አገራው ስሜት ኢትዮጵያው ስሜት ይይዛል። ይሄ ቢስነት የሚባለው ይቀራል። ምናልባት የራሱን በራሱ የማስተዳደር የሚችለው ነገር ያው ብዙ መስዋዕትነት የተከፈለበት ስለሆነ በዛ አካባቢ ያ የራሱ አመራር ይፈልጋል፣ የራሱ ቋንቋ ይፈልጋል፣ የራሱ ማስተዳደር ይፈልጋል። ምናልባት ቅድም የተባለው የወጣቱ ስሜት አለ እዚህም ቢሆን የወጣቱ ስሜትም መመለስ ያስፈልጋል። ጥላቻ እንዳይደርበት ስሜታው እንዳይሆን ስለ ሀገሩ ጉዳይ እንዲያውቅ ታሪክ እንዲያውቅ እንዲገነዘብ ማድረግ የሚገባን ይመስለኛል። ከዛ በኋላ ግን ያው መንግስት እንደ ፕሮግራሙ አድርጎ ሀገሪቱ ወደ ነበረችበት ቀይሮ የምታደርበት ሁኔታ ማመቻቸት አለበት።
በመቀጠል አቶ ክዳኔ የሚያነሱት ሀሳብ ካለ እንስማ። በተለይ በዚህ በምዕራብ በኩል ያለውን እንቅስቃሴ ወልቃይት ጠገዴ ድረስ የሚታየውን ሁኔታ በተመለከተ የሚሉት ነገር ካለ ድልስጦት።
ሁለት የወጡ ጫፎች አሉ። ወልቃይት ጠገዴ ራያና ጸለምትን በተመለከተ አሁን ባለው ተጨባጭ ሁኔታ የተወሰዱት በጉልበት ከህገ መንግስቱ በፊት ነው፣ ሊተዳደሩ የሚገባው በአማራ ክልል ነው የሚል ጫፍ አለ። የለም አዲስ የተቋቋመው የትግራይ መንግስት ደግሞ የድሮ የትግራይ ክልል የነበረውን በሙሉ የሚያጠቃልል ነው። ስለዚህ የሚል ጭቅጭቆች ተነስተዋል። ቀደም ሲልም እንደሰማነው የተቋቋመው የደንበር ኮሚሽን ዶክተር ሙላቱ ተሾመ አንድ ወቅት የሰጡት መግለጫ ነው። የወልቃይት የጠገዴና የራያ ጉዳይ ቀደም ሲል ከህገ መንግስቱ በፊት የተፈጸሙ ስለሆነ ይሄ ኮሚሽን አይመለከተውም የሚል አይነት አዝማሚያዎች ነው የነበሩ። ስለዚህ እነኚህ ሁኔታዎች ሶልቭ መደረግ መቻል አለባቸው እጅግ ጥንቃቄ በተሞላበት ሁኔታ። ይህ ካልሆነ እኔ አሁን ወደ ድጋሚ ጦርነትም እንዳንገባ ስጋትና ፍርሃት አለኝና ይህንን ለማስተካከል እንዲቻል በጣም ፈጣን የሆነ ጥናት እኔ ስንት 2 ዓመት ነው እንደዚህ ነው ከተቋቋመ ወደ 3 ዓመት ሊሆናቸው ምንም አይነት እርምጃ ላይ ሲወስዷ ላይ በዛብን ነው የሚሉ ወደ 27 ግጭቶች አካባቢዎች አሉ፣ ይገባኛል ጥያቄዎች አሉ ነው የሚሏቸው። ከነኚህም ፕራዮሪቲ ሰጥተው መፍታት መቻል አለባቸው። አሁን በተፈጠረው ሁኔታ የመጀመሪያው ትልቁ ትኩረት መሰጠት ያለበት የወልቃይት የጠገዴ የጸለምትና የራያ ጉዳይ ነው። ስለዚህ ይህ አጣሪ ኮሚሽን በቀጥታ በጣም በፍጥነት ውሳኔ መስጠት መቻል አለበት። መሬት ላይ ያለ ሀቅ አለ። ይሄን አቅም ለማውጣት ግን የተማሩና ትልቅ ሰዎች ናቸው ያሉበት በያስተባሉ ገለልተኛ አቋም ይዘው ውሳኔ እስካስተላለፉ ድረስ ብዙ ችግር የለውም። አሁን እዛ አካባቢ ያለው ህብረተሰብም ትግራይ የተባለ እዚህ አካባቢ አይኑር አይረስ ምን ይበል አይደለም ጥያቄ። ጥያቄው በአካባቢያችን እኛ ማራነን በማራነት ልንካለል ይገባል ቀደም ሲል በነበረው። ስለዚህ ይሄ ከተካለለ በኋላ እንደማንኛውም ኢትዮጵያ ማንንም ሰው መኖር ይችላል የሚል አቋም ነው ያለው። ጽንፍ የወጡ አመለካከቶች ሊኖሩ ይችላሉ እነሱም ማረም በትምር በመሳሰሉት ነገሮች የህዝብ ለህዝብ ግንኙነቱ እንደተባለው ይባል የሽምግልና የመሳሰሉትን ልውውጥ በማድረግ በስፖርት በመሳሰሉት እንትን አንድነትን ማምጣት ይቻላል። ቀላል አመለካከትን መስበር ነው ከፍተኛው እንትን። ይሄን አመለካከት በወጣቱ በሁሉም ህዝቦች መካከል ያለውን አመለካከት የተፋፋተ አመለካከት እሱን የመስበር ስራ በከፍተኛ ደረጃ ሊሰራ ይገባል። የደንበር ኮሚሽኑ ደግሞ ፈጣን ውሳኔ ሊሰጥ ይገባል። ህብረተሰቡም ይሄን ውሳኔ ተቀብሎ ወደፊት ኢትዮጵያ እንድትቀጥል ካስፈለገ የመቻቻል ፖሊሲን መከተል መቻል አለበት። ሰተመቀበል መቻል አለብን የሚላ ቆም ነው ያለው።
በመጨረሻም ሽማግሌዎቹ ቅን በቀል እንዳይኖር ያማራና የትግራይ ህዝብ ወንድማማቾች በመሆናቸው አማራ የትግራይውን ትግራይውም ያማራውን ደህንነቱና ሀብቱን እንዲጠብቅ በጋራም የህግ የበላይነትን እንዲያስከብሩና ከእኩያን ራሳቸውን እንዲጠብቁ ማሳስቧል። አቶ ወርቁ ከአማራ ኮሎኔል ክሮስ ከትግራይ መልሶ ማጥቃት መኖር የለበትም በሚል ሐሳብ ላይ ያተኮሩ ሲሆን አቶ አያለው ከትግራይ አቶ አዳኔ ደግሞ ከአማራ ህግ በማስከበር ተግባር ላይ አጥኖት ሰጥተው ሐሳባቸውን አንሽራሽሯል።
ይህን ጉዳይ በተመለከተ ያው ወጣቱ ስሜታዊ ነው የነበረ ከዚህ ተነስቶ ይሄ ችግር እንደተፈጠረ ሂዷል ወደ ግንባር ገብቷል። ወጣቱ ለተወሰነ ጊዜ አንዳንድ ያልሆኑ ነገሮች እንደ ሞተር ሳይክል እንዲሁም የሆኑ መኪኖች የተወሰኑ ሲመጡ ህብረተሰቡ ወዲያው ነው የተቆጣ። ምክንያቱም ያላግባብ ሰው የለፋበት የደከመበት ሀብቱ መነካት የለበትም። ስለዚህ የከሄደው አላማ ሌላ ነው በጎን ደግሞ መዝረፉ አስፈላጊ አይደለም። በሚል አጠቃላይ በአካባቢ ያለ ህብረተሰብ ራሱ ጥበቃ እንዲያደርግ ይሄ ነገር መደረግ እንደሌለበት አባቶች ልጆቻቸውን እንዲመኩ ወጣቱ እንዲመኩ እንደገና ከጸጥታ ኃይሉ አደረጃጀት ውጭ የሆኑ ሰዎች ናቸው ይሄን ፈጽመውት የነበረው። ስለዚህ የሚመለከተው አካል ብቻ ወደ ግንባሩ ወደ የሚመለከተው ነገር እንዴት የማይመለከተው ስንቅ እንኳን ሊያቀብል የሚሄድ ሰው ትክክለኛ ሆኖ ባድራሻ ወስዶ አድርሶ የሚመጣ እንዲሆን ከፍተኛ የሆኑ ስራዎች ሲሰሩ በአካባቢ አረጋግጫለሁ። ስለዚህ የለም አይባልም የዚህ አይነት ሁኔታ ተከስቷል ለወደፊት መደገም የለበትም። አሁንም በየአካባቢ ያለ ህብረተሰብ ይሄን ነገር ማውገዝና መጠበቅ አለበት ይሄ ነው
የሚጠበቅ ነው። ይሄ መቀሌ ላይ ቆስዮታ ወያኔ ስረኞቹ ፈቶ ነው ለቀቃቸው። ስረኞቹ የተፈቱት ከተማውን ዝርፊያ ነው ያልተበረበረ ሱቅ የለም ነው የሚሉት ደውለን እንዳረጋገጥ ነው ማለት ነው። ይሄ እንኳን ይጠበቃል እንኳንስ እዚህ የጦርነት ቀጠና ይሄ በተቻለ መጠን አስተዳደሮች ወረዳዎች ተዋቅረዋል። በተዋቀረው መሰረት እዚህ ተንሰለቱን ጠብቆ ራሱን በራሱ መጠበቅ መቻል አለበት። እንዳልከው ያንዴ ቅራኔ ሲፈጠር በደም ምክንያት እዚህ የነበሩ ኤርትራውያን ይውጡ ተብሎ አይናቸው ከለር ካላማረን ይውጡ በሚል አማርኛ ፈሪጥ ያንዳንዱ ተመንጥሮ ሲወጣ አስተውሳለሁ። ባህር ዳር 27 አመት ቤታቸውን ተጠብቀው ገንዘባቸውን አስቀምጠው እቁ ቤታሉትን ተጠብቀው አደራይ ተባሉትን ተጠብቀው እዚህ ጎንደርም እንደዚሁ ተጠብቀው የመለሱ ናቸው። ማንንም የኤርትራ ቤት ነው ብሎ የዘረፈ የለም። ያም ደግሞ ያ መደገም መቻል አለበት። የትግሬውም መጠበቅ አለበት ያማራውም መጠበቅ አለበት።
በጎንደር ከተማ በመገኘት ከአማራና ከትግራይ ብሔር ተወላጅ ሽማግሌዎች ጋር በሶስት ክፍል ያደረኩት ውይይት በዚህ ተጠናቋል። የውይይቱ ተሳታፊዎችን በቪዮ አድማጮችና ተመልካቾች ስም አመሰግናለሁ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የተከበራችሁ አድማጮች ለምሽቱ ያስተናገድናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ።